ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
የቤት ኪራይ ከፍለው ትራንስፖርት፣ ሌሎች ነገሮች የሚያስፈልጉ ነገሮችን አድርጎ ለመኖር ከአቅሙ በላይ ሆኗል። አሁን ያው ዞሮ ዞሮ ግን የኑሮ ሁኔታው እንደ ማንኛውም ኢትዮጵያዊም እኛ ላይም ጫና አድርጓል፣ አሳርፏል ማለት ነው።
በኢትዮጵያ ቋሚ ወርሃዊ ደሞዝ ያላቸውና ዝቅተኛ ተከፋይ ነዋሪዎች በየጊዜው በሚጨምረው የዋጋ ንረት በእጅጉ እየተፈተኑ እንደሆነ ይሰማል። በጉዳዩ ላይ የሚያተኩር መሰናዶው በምሽቱ ተካቷል። ሌሎች ጉዳዮችም የተካተቱበትን መሰናዶው ሀብታሙ ስዩም እመራለሁ። የዛሬ አቀናባሪያችን ብርሃን ኃይሉ ናት። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። በኢትዮጵያ ቋሚ ወርሃዊ ደሞዝ ያላቸውና ዝቅተኛ ተከፋይ ነዋሪዎች በየጊዜው በሚጨምረው የዋጋ ንረት ምክንያት በእጅጉ እየተፈተኑ እንደሆነ ይሰማል። ምሁራን የብር መግዛት አቅም በየጊዜው እየተዳከመ መምጣቱ ቋሚ ወርሃዊ ደሞዝተኞችን በኑሮ ውድነቱ እንዲፈተኑ እንዳደረጋቸው ይናገራሉ። በዚሁ ታሳቢነት መንግስትም የደሞዝ ጭማሪ ሊያደርግ እንደሚገባ ይመክራሉ። መንግስት በበኩሉ ለሰራተኛው የሚደረግ የደሞዝ ጭማሪ ለወደፊቱ የሚታይ ጉዳይ እንደሆነ በተደጋጋሚ ሲናገር መቆየቱ ይታወሳል። አስማማው የነው በጉዳዩ ላይ ቀጣዩን ዝግጅት አጠናክሯል።
በአዲስ አበባ ከተማ በመንግስት ስራ ውስጥ ተቀጥሮ እየሰራ የሚገኘው አቶ ባባይ ዘመነም በየቀኑ እየጨመረ የመጣው የዋጋ ንረት እየፈተናቸው ከሚገኙ ቋሚ ወራዊ ደሞዝተኞች መካከል ነው።
ከጊዜ ወደ ጊዜ ያለው የኑሮ ውድነት፣ የኑሮ ጫና ከ100% በላይ በሚባል ደረጃ እየጨመረ ነው ያለው እና እጅግ በጣም አስቸጋሪ ነው። በተለይ እንደ አዲስ አበባ ያው የመንግስት ሰራተኛ ተከራይቶ ነው የሚኖረው፣ ራሱ የሆነ ነገር የለውም። ስለዚህ የቤት ኪራይ ከፍለው ትራንስፖርት፣ ሌሎች ነገሮች የሚያስፈልጉ ነገሮችን አድርጎ ለመኖር ከአቅሙ በላይ ሆኗል። አሁን ያው ዞሮ ዞሮ ግን የኑሮ ሁኔታው እንደ ማንኛውም ኢትዮጵያዊ እኛ ላይም ጫና አድርጓል፣ አሳርፏል ማለት ነው እና ይሄ ይታወቃል፣ ኦቪየስ ነው፣ መንግስትም ያውቋል። ስለዚህ ምናልባት እንግዲህ ወደፊት የሚለወጥ ነገር ካለ እናያለን። ነገር ግን አሁን ከረንትሊ ያው የኑሮ ጫናው ተጎጂ የመጀመሪያ ቁጥር አንድ ያው የመንግስት ሰራተኛ ነው ማለት ነው።
የሁለት ልጆች እናት የሆኑት ሌላዋ የከተማ ነዋሪ ወይዘሮ አብዮት ሀብቴ የከተማ አስተዳደሩ ባዘጋጀው የሴፍቲኔት ፕሮግራም ተደራጅተው እየሰሩ እንደሆነ ይናገራሉ። ይሁንና አሁን በሚከፈላቸው 1800 ብር ደሞዝ የዋጋ ንረቱን ተቋቁመው ቤተሰባቸውን ለማስተዳደር የማይችሉበት ደረጃ እንደደረሱ በምሬት ይናገራሉ።
ለእኛ በጣም ከባድ ነው፣ በቃ ከአቅማችን በላይ ነው። 1800 ብር ነው የሚከፈለኝ። ሁለት ሴት ልጆች አሉ፣ ራሴን የማሳደጋቸው። እንደው ይሄ መንግስት እንትን ምገባው አይኖርማ ጨራሽ። በቃ በጣም ችግር ነበረ፣ በጣም ከምንም በላይ ማለት ነው። እዛም ምሳ ቁርስ ይበላሉ፣ እኛ ደግሞ ያው እንደምታዩ ምሳም ቁርስ እንፈልጋለን። ግን ያቺ አትበቃንም። በቃ ምንም ብለን ወር እናድርሰው ብንለው ወር አይደርስም። አንድ ኪሎ ጤፍ መካከለኛ ማለት ነው፣ ከጥቁሩ ትንሽ እንትን ያለው 120 ብር ነው የምንገዛው አንድ ኪሎ። በጣም ውድ ነው። በቃ እንጃ እግዚአብሔር እንደው በራሱ ጊዜ ያብርድልን እንጂ በጣም ከኛ ጋር መሄድ አልቻልም አዲስ አበባ።
በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋላ አባተም የብር የመግዛት አቅም በየጊዜው እየተዳከመ መቀጠል ቋሚ ወራዊ ደሞዝተኞች በኑሮ ውድነቱ እንዲጎዱ ማድረጉን ያስረዳሉ።
እነሱ የሚያገኙት የገንዘብ መጠን ከጊዜ ጊዜ ቋሚ ነው ወይም ፊክስድ ነው፣ አልተለወጠም። ነገር ግን የዛ ገንዘብ የመግዛት አቅም ደግሞ ከዋጋ ንረቱ ጋር በተገናኘ እጅግ በጣም አዘግዝቋል። ስለዚህ የዛሬ ዓመት በመቶ ብር ይገዙት የነበረ የፍጆታ እቃና ዛሬ መቶ ብር ምን ያህል ይገዛል ተብሎ ሲታሰብ የዛ መቶ ብር የመግዛት አቅሙ በዋጋ ንረቱ ጋር በተገናኘ እጅግ በጣም ስላዘቀዘቀ ወይም ስለቀነሰ ትናንትና ይጠቀሙት የነበረውን ያህል ፍጆታ እንኳ ዛሬ መጠቀም አይችሉም። ስለዚህ ገቢያቸው ቋሚ ከሆነና ካልጨመረ የዋጋ ንረት በኖረ ቁጥር የሚጠቀሙት የፍጆታ ብዛትና መጠን እንደ ሁሌው አይሆንም፣ እየቀነሰ ይሄዳል። ለምሳሌ ምሳና እራት ቁርስ ይበላ የነበረ ሰው ዛሬ ምናልባት ቁርስና እራት ብቻ ሊሆን ይችላል የሚበላው፣ ምሳ መብላት ስለማይችል። ከምሳም እንጀራ ይበላ ከነበረ አሁን ዳቦ ሊሆን ይችላል የሚበላው። ሌላውን ነገር ስተነው በዕለት ተዕለት የፍጆታ እቃዎች ላይ ብቻ ያለው የዋጋ ጭማሪ ትናንት ይጠቀመው የነበረውን ያህል ፍጆታ ዛሬ እንዳይጠቀም ያደርገዋል። ስለዚህ የቋሚ ገቢ ያላቸው ሰዎች፣ መንግስት ሰራተኛ የሆኑ ሰዎች ከዋጋ ንረቱ ጋር በተገናኘ እጅግ በጣም በከፍተኛ ደረጃ ኢትዮጵያ ውስጥ እየተጎዱ ያሉ እነሱ ናቸው። ከዚህ የተነሳ ብዙዎቹ አይተን ጊዜ እንደምናየው የመንግስት ሰራተኛ እየለቀቁ የመንግስትን ስራ እየለቀቁ በግል ስራ ላይ ሲሰማሩ፣ በታክሲ ሹፌርነት ሲሰማሩ እናያለን። ወይም በሌላ መንገድ ኑሮን የሚደጉም ካልሆነ መስተቀር በቋሚ ገቢ ኑሮን መደጉም አሁን እጅግ በጣም ፈታኝ የሆነበት ወቅት ላይ ደርሷል።
የአሜሪካ ድምጽ በጉዳዩ ላይ ያናገራቸው የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዚዳንት አቶ ካሳሁን ፎሎም ማህበራቸው በመንግስት ስራ ውስጥ የሚገኙትን ሰራተኞች እንደማያካትት ገልጸዋል። ዝቅተኛ ተከፋዮችና ቋሚ ወራዊ ደሞዝ ያላቸውን የግል ተቋማትና በኢንዱስትሪ ፓርኮች ላይ የሚሰሩትን አስመልክቶም በቅርቡ ከጠቅላይ ሚኒስትር አብይ አህመድ ጋር በነበራቸው ውይይት ምክረ ሀሳብ ማቅረባቸውን አቶ ካሳሁን ፎሎ ይናገራሉ።
ስራ ግብር እንዲቀነስ፣ የስራ ግብር መነሻው 600 ነው። ከ600 በታች ያለው ደሞዝ ነው ከግብር ነጻ የሚሆነው። ስለዚህ ይሄ ዝቅ ስላለ ከፍ እንዲል ጠይቀናል። እንዲሁ አጠቃላይ እዛ ውስጥ ብዙ ነገሮችን አንስተናል። የስራ ግብር ላይ የትኛው ይሻሻላል የምለው በምን መልኩ ምለው አንዱ መነሻው ወደ ላይ ከፍ ይበል ነው። ሌላው እነዚህ መነሻ ከፍ ሲሉ ሌላውንም ይዞ ስለሚሄዱ ለምሳሌ 35% የምቆረጥባቸው አሉ። የእነሱንም ወደ ላይ ስለምገፋ ከታች ስብገፋ ቢያንስ ለኑሮ ውድነቱ ይሄና ይሄ ብቻ ነው ላይሆን ይችላል። ግን የተወሰነ ነገር አንድ ቀን ዳቦ መብላት ትልቅ ነገር ነው ከምል ይህን አንስተናል።
የኑሮ ውድነቱ በመንግስት ሰራተኛው ላይ የፈጠረው ጫና በአገልግሎት አሰጣጡ ላይ ሊኖረው ስለሚችለው ተጽዕኖ የአሜሪካ ድምጽ ያናገራቸው የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር ስመኝ ውቤ ሁሉንም የሚመለከት እንደሆነ ጠቅሰው በጉዳዩ ላይ የተለየ ምላሽ እንደማይሰጡን ገልጸውልናል። ዶክተር ሰዋለ እንደሚሉት ግን የኑሮ ውድነቱ በመንግስት ሰራተኛው ላይ የፈጠረው ጫና በአገልግሎት አሰጣጡ ላይ በሚታዩ እንደ ሙስና ባሉ ህገወጥ ተግባራት መታየት እንደጀመረ ይጠቁማሉ።
ሰርቪስ ወይም አገልግሎት በሚሰጡ ተቋማት ውስጥ ያሉ ሰራተኞች በተለይ የመንግስት መስሪያ ቤት ላይ እየታየ ያለው ከፍተኛ የሆነ የሙስና ዝንባሌዎች ይታያሉ። በየትኛውም አገልግሎት የእጅ መንሻ ካልሰጠ የማይሰራበት ነባሪ ሁኔታ ላይ ተደርሷል። ስለዚህ በአንድ በኩል ሙስናን ያበረታታል። ከታች ጀምሮ እስከ ላይ ከመዝገብ ቤት ጀምረህ የእጅ መንሻ ካልሰጠህ ስራ የሚሰራልህ ወይም ደግሞ ጉዳይ ከማስፈጸም ማትችልበት የመንግስት ቢሮክራሲ እየሆነ መጥቷል። እንደ ልምድ
መንግስት ላለፉት 5 ዓመታት ይህ ነው የሚባል የደሞዝ ጭማሪ አላደረገም የሚሉት ዶክተር ሰዋለም የኑሮ ውድነት ጫናውን ለማቃለል የሚያስችል የደሞዝ ጭማሪ ማድረግ እንዳለበትም ያመለክታሉ።
ደሞዝ ጭማሪን በተመለከተ ደሞዝ የማልጨምረው ዋጋ ንረትን ያባብሳል በሚል ጀስቲፊኬሽን ነው። ግን የዋጋ ንረቱ እስካለ ድረስ ማህበረሰቡ ወይም ደግሞ የቋሚ ገቢ ያለው ሰው ደግሞ በአግባቡ ያን የዋጋ ንረት ሊሸከምለት የሚችል የገንዘብ መጠን በደሞዝ ጭማሪ መልክ ማግኘት አለበት። አንዱ ዋጋ ንረቱን የሚያንረው መንግስት በመንግስታዊ ሚዲያዎች የሚያደርገው የማስታወቂያና የፕሮፓጋንዳ ስራ ነው። ደሞዝ ተጨመረ የሚለው ዜና ጀምሮ በተደጋጋሚ ማህበረሰቡ ላይ የሚሰሩ የሚዲያ ስራዎች ናቸው ገቢውን ዲስቶርት የሚያደርጉት። እና የደሞዝ ጭማሪ ሲደረግ ባለው በመንግስት አሰራር እናንተን ውስጥ ቢደረግና ያን ያህል በሚዲያ ባይጮህ ኢፌክቱም ያን ያህል ላይሆን ይችላል። ስለዚህ በተለያየ ምክንያት በውጭ ምንዛሬ እጥረት፣ በነዳጅ እጥረት፣ የአቅርቦት እጥረት፣ የፍላጎት መጨመር የሚያመጣቸው የዋጋ ንረቶች እንደተጠበቁ ነው። ይሄን ሊያሟላ በሚችል መንገድ የማህበረሰቡ ኑሮ ሊደጉም በሚችል መንገድ የደሞዝ ጭማሪ መደረግ አለበት። እዛ ላይ በጣም ዳተኝነት አለ።
የነዳጅ ድጎማ መነሳትን ጨምሮ ሌሎች ለዋጋ ንረት አባባሽ የሆኑ ውሳኔዎችን ለመቆጣጠር በሚል የወጡ ፖሊሲዎችን መንግስት ውጤታማነታቸውን መልሶ ሊያጤናቸው እንደሚገባም ዶክተር ሰዋለ አባተ ያሳስባሉ። ባለፈው ሰኔ መጨረሻ ከተወካዮች ምክር ቤት የደሞዝ ጭማሪ አስፈላጊነትን አስመልክቶ ጥያቄ የቀረበላቸው የገንዘብ ሚኒስትሩ አቶ አህመድ ሽዴ ለወደፊት በሂደት የሚታይ ነው ሲሉ ምላሽ መስጠታቸውም ይታወሳል። በመንግስት ስራ ውስጥ ያሉት አቶ ባባይ ዘመነ ደግሞ ከደሞዝ ጭማሪው በላይ መንግስት የዋጋ ንረቱን በዘላቂነት ለመቆጣጠር ቢሰራ የተሻለ ሁኔታ ሊፈጥርላቸው እንደሚችል ያምናሉ።
የኑሮ ውድነትን የሚያረጋጋበት የራሱ የሆነ የኢኮኖሚክ ፖሊሲ ቀርጾ የሚያስተካክልበት መንገድ ቢኖር ደስ ይለኛል። ማለት በየጊዜው በቃ የማይጨምር ነገር የለም፣ ሀይ ሚልም የለም፣ በቃ አይ ዋጋ ጨመረ፣ ኑሮ ጨመረ የተባለ ነጋዴዎችም እያንዳንዱ ጋር በቃ ከእጥፍ በላይ ነው የሚጨምረው እና ይህን እንኳን ማረጋጋት ማስተካከል የሚችል ስርዓት ይዘረጋ የተሻለ ይሆናል ብዬ ነው የማስበው እንጂ ደሞዝ መጨመሩ አሁንም ያው ደሞዝ ተጨመረ ማለት አሁንም ከዛ በላይ ይጨምራል ማለት ነው እና ያን ያክል መፍትሄ ነው ብዬ አላስብም።
በኢትዮጵያ በአሁኑ ወቅት ቋሚ ወራዊ ደሞዝተኞች የመንግስት ሰራተኞች ከ2.2 ሚሊዮን በላይ እንደሆኑ የፌዴራል ሲቪል ሰርቪስ ኮሚሽን መረጃ ያሳያል። የዋጋ ንረቱን አስመልክቶም በመስከረም ወር የተመዘገበው አጠቃላይ የዋጋ ግሽበት 28.3% እንደሆነ የብሔራዊ ስታቲስቲክስ አገልግሎት መረጃ ያሳያል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
አስማማውን ለቀደመው ዘገባ እናመሰግናለን። አርት ባይ አሹ በኮቪድ-19 ወረርሽኝ ወቅት በሳሊና አሸናፊ ከበደ የተጀመረ የስዕልና የግራፊክስ ጥበብ ስቱዲዮ ነው። አሸናፊ በስራው በማደግ ላይ ያለ የሙሉ ጊዜ ሰዓሊ ሆኗል። በአሁኑ ሰዓት በአቢሲኒያ የስነ ጥበብ ትምህርት ቤት ደግሞ መምህር ነው። ኤደን ገረመው ከአሸናፊ ከበደ ጋር የነበራት ቆይታ በመቀጠል ይቀርባል።
በጣም ነው የማመሰግነው ለዚህ ቃለ መጠይቅ ፈቃደኛ ስለሆንክ፣ እንግዳችን ስለሆንክ። እስኪ ራስህን ማንነትህን አስተዋውቅልኝ።
እኔም አመሰግናለሁ። ስሜ አሸናፊ ከበደ ይባላል። ፉልታይም ስቱዲዮ አርቲስት ነኝ። ያው የምሰራበትን ታይትል ሰልፍ ማስተሪ ይባላል።
እስቲ ሰልፍ ማስተሪ ወይም ደግሞ ራስን መግዛት የሚለው ነገር በግርድፉ ሲተረጎም እንደዛ ነው እና ምንድን ማለት ነው? ምን አይነት ስራዎች ናቸው እንደዛ የሚባሉትስ?
እንዴት እንደተጀመረ የዚህ አሰራር ሁኔታ ሂደቱ ያው ከመጀመሪያው ጀምሮ ላስረዳሽ። በመጀመሪያ ይህን ስራ እንድሰራ ያነሳሳኝ በኮሮና ታይም ላይ ነው የጀመርኩት። ቲፒ ተመራቂ ተማሪ ነበር ያን ታይም ላይ እና ላይክ በመሀል ይቋረጣል በኮሮና ምክንያት ክላሳችን። ሶ ያቆምበት ደግሞ ታይም ልክ ይሄ ኮንሰፕቹዋል ክላስ ሀሳብን ወደ ስዕል ማምጣት የሚለው ጊዜ ላይ ነበር ኮሮና ያቋረጣል እና እሱን በማስብበት ታይም ያው ክላሱ ይቋረጣል በኮሮና ታይም ወደ ክፍለ ሀገር ይሄዳለሁ ማለት ነው። እና ረዥሙን ታይም ማሳልፎ ብቻዬን ነበር። የዛን ታይም ወደ ክፍለ ሀገር ሄጄ ትንሽ ነፃ ለመሆን እየሞከርኩ ነበረ እና ያን ታይም ላይክ ብቻዬን ስለነበረ ማሳልፈው ወደ ውስጥ መመልከት፣ ይሄ ራስን ማየት፣ ብቸኝነት፣ ይሄ ግርግሩ ምናምን ነገር ስለቆመ ማነኝ፣ ምንድን ነኝ፣ ይሄ የማንነት ጥያቄ መነሳት ነገሮች መጠየቅ ጀመርኩ ማለት ነው። እና በአንድ ሰው ውስጥ ያሉ የተለያዩ ማንነቶችን ቼክ ማድረግ ጀመርኩ። በራሴ መመልከት ጀመርኩኝ። በእኔ ውስጥ ያሉ የተለያዩ ማንነቶችን መመልከት ጀመርኩ ማለት ነው። እነዚህ ማንነቶች መመልከት ሲጀምር ምን ተሰማኝ? ድጋሚ መገንባት ፈለግኩ ማለት ነው። እነዚህ ማንነቶች የራሴን ፊገር በመውሰድ ጨርቅ የለበሱ ማንነታቸው ማይታይና ሚድ የሆኑ ሰዎችን አንድ ቦታ ተቀምጠው አንድ ቦታ የተቀመጡ የሚያመስሉ ሰዎች መስራት ችለን፣ ይህ እንግዲህ የተጀመረበት ሁኔታ።
የት ነበር የምትማረው? አጀማመርህን ት ነበር?
ወደ ስነ ጥበብ ትምህርት ቤት ልገባ የቻልኩት ልጅ እያለን በሰፈራችን አራዳ ጊዮርጊስ ተብሎ በሚታወቀው ቤተክርስቲያን የስዕል ትምህርት እንወስድ ነበረ። የቤተክርስቲያን የስዕል ትምህርት እሱ ነበር የምሰራው። ከዛ በኋላ ያው ትምህርት ቤት ውስጥም የተለያዩ ስራዎችን በግል እንደ አንድ ስዕል የሚወድ ልጅ መስራት ጀምሩ። ቀስ በቀስ ወደ አቢሲኒያ የስነ ጥበብ ትምህርት ቤት ገባሁ። ከዛ ደግሞ ወደ አለ ስኩል ኦፍ ፋይን አርት አለፈለገ ሰላም ወደሚባለው ትምህርት ቤት ፈተናም በመፈተን ከአቢሲኒያ ቀጥታ ወደ አርት ስኩል ገባሁ ማለት ነው።
ብዙዎቹ አርቲስቶች የራሳቸው የሆነ ይሄንን ዘዬ ነው የምከተለው፣ በቃ እኔን የሚገልጸኝ ይሄ ነው ወይም ደግሞ ልቤ ወደዚህ ይማረካል የሚሉት አላቸው እና ያንተ የአሳሳል ዘዬ ምን አይነት ነው ትላለህ?
የኔ አሳሳል ዘዬ የሚባለው በተለምዶ ፊገራቲቭ ወይም ደግሞ የሰው ልጅ አካል በመጠቀም ይሄ ሙሉ ቁመናን በመስራት ነው ስራዬን የምሰራው። እና ደግሞ ሚክስድ ሚዲያ ይባላል። ስልክ ስክሪን እና ከሰል ነው የምጠቀመው እና የተለያዩ ፕሪንቶችን ነው የምጠቀመው። ሚክስ እያደረኩ ነው የምጠቀመው ማለት ነው።
ይህንን ያሳሳል ዘይስ ልትመርጥ የቻልክበት ምክንያት አለ?
መጀመሪያ እንዳልኩሽ ያው እኔ ግራጁዌት ያደረግኩት በግራፊክስ ነው፣ ፕሪንት ሜኪንግ ወይም ደግሞ የህትመት ስራ ላይ ነው። እና ደግሞ ከሰል ብዙ ጊዜ ጥበባችን የምናገኘው ነገር ነው። እናም ቴችም ስንሰራ የተለያዩ ነገሮችን ስንሰራ ከሰል ይመረጣል። ቻርኮል ማለት ለድሮይንግ ካለኝ ፍቅር የተነሳ ቻርኮልን ከስልክ ስክሪን ጋር በማድረግ ለምሳሌ ወደ ግራጫማ አይነት ከለር የሚያወጣ ነው ከሰል። ስልክ ስክሪን ደግሞ በቀለሞች ነው ፕሪንት ማለሆነ። የሁለቱ ኮንትራስት የኔን ሀሳብ የተለያዩ ሀሳቦችን አንደኛው ሬቶን ውስጥ ሆኖ አንደኛው ደግሞ ሬቶኑን በመውጣት ያክለኛል ብዬ ስላሰብኩ ለዛም ነው ከሰልና ስልክ ስክሪንን በብዛት የምጠቀመው።
አሹ ስቱዲዮ በአካል ያለ ስቱዲዮ ነው ወይስ ማህበራዊ ሚዲያ ላይ ያለ ስቱዲዮ ነው? የሙሉ ጊዜ አርቲስት ነኝ ስትልስ ሰዎች ያንተን ስራዎች እንዴት ነው ማግኘት የሚችሉት?
አርት ባያሽ የኢንስታግራም ስሜ እና ስቱዲዮም ደግሞ የምሰራበት ስቱዲዮ ነው። የራሴ ስራዎች የምሰራበት ስራ ነው እንጂ እንዴት ነው ኦፊሻሊ ስራ ማውጣበት ቦታ አይደለም። ስቱዲዮ ወደ አያት አካባቢ ነው የሚገኘው እና ሙሉ ታይሜን እዛ ነው ማሳልፈው በብዛት።
የሙሉ ጊዜ አርቲስት ሆኖ ህይወትን መግፋት ይቻላል ወይ?
በደንብ ይቻላል። አዎ። እንዴት መሰለሽ፣ ሙሉ ጊዜ ስቱዲዮ አርቲስት ስትሆኝ ሙሉ ሀሳብሽን ስራዎችሽ ላይ ነው የምታደርጊው። ሙሉ ኢነርጂሽን ስራዎችሽ ላይ ነው የምታደርጊው። ላይክ ከስራዎችሽ ጋር ብዙ ታይም ስለምታሳልፊ ስራሽን እንዴት ወደ ጥሩ ደረጃ ፊሊንጎች፣ የተለያዩ ሀሳቦች ይመጣሉ በማጠብቂበት ሰዓት እና ያንን ለማውጣት በደንብ ይጠቅማል ሙሉ ታይም ኢትዮጵያ አርቲስት መሆንና ስዕል ደግሞ በራሱ መረጋጋትን ፈልገን ብዙም ታይም ስቱዲዮ ማሳለፍ ባትሰሪ ራሱ ትንሽ ሰዓት ሰርተሽ ብዙም ታይም ስቱዲዮ ብታሳልፊ ከሆነ ስራሽ ላይ የምታመጪው ለውጥ በጣም ጥሩ ስለሚሆን ሙሉ ታይም ስቱዲዮ አርቲስት መሆን ለዚህ ይጠቅማልና ይቻላልም። ደግሞ
ከዚህ በፊት ኤግዚቢሽኖች ላይ ተሳትፈ ታውቃለህ ወይ?
የቅርብ ጊዜዎቹን ትንበዝብሽ። ለምሳሌ አሁን በባለፈው በተዘጋጀው የእንጦጦ የስዕል ኤግዚቢሽን ላይ ተሳትፌ ነበረ። ለአድዋም ደግሞ በተካሄደው አብራክ ጋለሪ ቦሌ አካባቢ የሚገኘው እዛም ተሳትፌ ያለው። አሁንም ደግሞ አምባ የሚባል አርት ጋለሪ አለ፣ እዛ ስራዎችን እዛ እያስገባው ነው የሚገኘው። ለኤግዚቢሽን የሚሆኑ ስራዎችን እየሰራው ነው የሚገኘው እና አሉ የተለያዩ ቦታዎች፣ ግን ቅርብ ጊዜ የተካሄዱት እነዚህ ናቸው።
እንደ ወጣት እንግዲህ ገና ብቅ እያለ ወይም እየተንደረደረ እንዳለ አርቲስት ተግዳሮት ናቸው የምትላቸው ነገሮች ምንድን ናቸው?
እንደ ጀማሪ አርቲስት በጣም ብዙ ቻሌንጆች አሉ። ለምሳሌ እኔም በጣም በብዙ ቻሌንጅ ውስጥ ነው ያለፍኩት። ወዲያው ግራጁዌት እንዳደረግኩ ነበር ስቱዲዮ ያዝኩት። እናም ደግሞ ያው የስቱዲዮ ኪራ ያለ ምን አለ፣ እነዚህ ነገሮች ደግሞ ለመሸፈን ያደረግኳቸው በራሴ የተለያዩ ሌሎች አክቲቪቲዎች አሉ። አሁን ለምሳሌ ምታቂ ከሆነ አቢሲኒያ የስዕል ትምህርት ቤት አስተምራለሁ። አንድ እንደዚህ አይነት መንገድ ስቱዲዮውን ያግዙኛል ብዬ የማስባቸውን ፓርት ታይም ስራዎች እሰራለሁ። የግራፊክስ ስራዎች፣ ኮምፒውተር ላይ የሚሰሩ የመጽሐፍ ስራዎች እና እንደ ጀማሪ አርቲስት ስዕሉንም እየሰሩ የተለያዩ ሌሎች አክቲቪቲዎችንም ቼክ ማድረግ ጥሩ ነው። ቦታ እስኪሄድ ድረስ ነገሮችን
በጣም እናመሰግናለን ከኛ ጋር ስለነበረ ቆይታ።
አመሰግናለሁ በጣም።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ከሁለት አስርት ዓመታት በላይ ትውልድ ኢትዮጵያንን በማስተባበር በምጣኔ ሀብታዊ ጫና ውስጥ የወደቁ ዜጎችን ሲደግፍ የቆየው ወገኔ የኢትዮጵያን ማህበረሰብ ዓመታዊውን የርኅራሄ ምሽት ከሰሞኑ አከናውኗል። እሱን የተመለከተው ዘገባ በመቀጠል ይቀርባል። ከሁለት አስርት ዓመታት በላይ ትውልድ ኢትዮጵያን ቀን ቆጥረው ከሚገናኙባቸው የአብሮነት ቀጠሮች መካከል በአንዱ ላይ እንገኛለን። ስፕሪንግፊልድ፣ ቨርጂኒያ። በሀገራቸው ሰፍኖ ማየት ለሚሹት መልካም ነገር ሁሉ የተቻላቸውን ለማድረግ የሚገናኙበት ይህ ምሽት የርኅራኄ ምሽት ይሰኛል። የምሽቱ አስተባባሪ ወገኔ የኢትዮጵያውያን ፋውንዴሽን ተቋም ምክትል ፕሬዚደንት ቀለመወርቅ ማም፣
የዛሬውን ምሽት ያው የምናዘጋጀው የርኅራኄ ምሽት ነው። በጣም ብዙ ቤተሰቦች አሉን፣ እርዳታ የሚያስፈልጋቸው፣ ስፖንሰር የሚያስፈልጋቸው። እዛም ገብተ ብትመለከት በየጠረጴዛው ላይ ቤተሰቦቹና ምን ያክል እንደሚያስፈልጋቸው መጽሐፍም አዘጋጅተናል እና ዋናው ዛሬ አላማችን እነኚህ ወገኖቻችን ስፖንሰር አግኝተው ልጆቻቸው እንዲማሩ፣ መጠለያ እንዲኖራቸው፣ ምግብ እንዲኖራቸው፣ በአጠቃላይ በቃ ኑሮን መግፋት እንዲችሉና እችን የፖቨርቲ ሳይክል ብሬክ ማድረግ እንዲችሉ እንዲረዱን ነው ዛሬ የምንፈልገው።
የዛሬ 23 ዓመት የተመሰረተው ወገኔ ይህንን ልዩ ምሽት ኢትዮጵያ ውስጥ ለሚያደርጋቸው ማህበረሰብ አገዝ ስራዎች ማስፋፊያና ማጠናከሪያ ሲያደርገው ቆይተዋል። ተቋሙ ከሚንቀሳቀስባቸው ዘርፎች መካከል አንዱ ትምህርት ነው። የተቋሙ ፕሬዚደንት ኒኒ ለገሰ በአቅም ተፈትነው ህይወታቸውን ሊቀይር ከሚችል የትምህርት እድል ሊራራቁ የነበሩ ወጣቶችን ከመልካም እድሎች ሲያገናኝ የሰነበተው ተቋም ዘንድሮም ላይ የቀደመ ግብሩን እንደቀጠለ ይናገራሉ።
ብዙ ተማሪዎቻችንን ጥሩ ትምህርት እንዲያገኙ ከልጅነት እንዲጀምሩ ለመኮትኮት ጥሩ ፕራይቬት ስኩሎች በመክተት የትምህርት እውቀታቸውን ለማዳበር በጣም እየጣርን ነው። ያለፉትን 3-4 ዓመቶች እሱኛው ጥሩ ውጤት እያስገኘልን ነው። እንደገና ደግሞ በዩስ ክለብ በዚህ አሜሪካን ሀገር ያሉ የወጣቶች ማህበር ኢትዮጵያ ሲሄዱ አብረዋቸው የክረምት ጊዜያቸውን ማስጠናት ያሳልፋሉ። በተጨማሪ ደግሞ ኦንላይን የኢንተርንሺፕ ፕሮግራም የተለያዩ ስቴት ያሉ ወጣቶች የሚያሳትፍ የአሁኑ ዓመት ያደረግ ነው። እነሱ ከኢትዮጵያ ካሉ ካቀፍናቸው ቤተሰቦች ጋር ያጣመርን ትምርት ያስተማሩ እነዚህም ቋንቋ እንግሊዘኛ ያስተምራቸዋል እነዛም አማርኛ አንድ ዲቫይስ አለ አራያ የሚባል የሰራው የካን አካዳሚ እሱም የትምርት ዲቫይስ ነውና ከኪንደርጋርደን እስከ ኮሌጅ ሌቭል ያሉ ነገሮች የትምርት አይነቶች የተጫነበት ነው እሱን ስራ ላይ ያዋልን በትምርት ልጆቻችንን ያጎለበትን ነው
የወገነ የገዛ አድማስ በወጣቶች ትምህርት ላይ ብቻ ያነጣጠረ አይደለም በተለያዩ ምክንያቶች ጎጆአቸው ዘመመባቸው ቤተሰቦችን ማቀናት አቅመ ደካሞችን ማገዝም ተቀዳሚ ዓላማው እንደሆነ የተቋሙ ፕሬዝዳንት ያክላሉ
ሌላው ደግሞ እናቶችን አባቶችን ራሳቸውን ብቁ ለማድረግ የሥራ መስክ ያመቻቸንላቸው የቆዳ ጫማ ስልጠና እንደገና እናቶች ደግሞ የተለያየ የስፌት ጥቃቅን ነገሮችን የመሸጥ አሁን ደግሞ በዚህ አመት ደግሞ አዲስ ቦታ ተከራይተናል 6 ኪሎ አካባቢ እዛ ደግሞ የባልትና ሙያ እናቶች ራሳቸውን እንዲችሉ በደንብ በጥራትና በጽዳት የተሰራ ባልትና ወደዚህም የሚመጣበት እዛም ደግሞ አንዳንድ ምግብ ቤቶች የተለያዩ ሰዎች ሊጠቀሙ የሚችሉበትን ያመቻቸን ነው ለአዲስ አመት።
በድምጻዊት ሙኒት መስፍን የሚመራው የምሽቱ ዝግጅት ቀጥሏል። ተቋሙ በዚህ አመት ሊያግዛቸው እጩ ያደረጋቸውን ቤተሰቦች ለታዳሚው ያስተዋውቃል። በጠረጴዛ ቁጥር ተለይተው የተቀመጡ ትውልድ ኢትዮጵያውያን ታዳሚዎችም ቤተሰቦቹን ተከፋፍሎ ለማገዝ ቃል ይገባሉ። መሰሉ የሰባይ ድጋፍ ረብርብ በነገው ዘመን ተረካቢዎች በወጣቶች ላይም ሳይቀር በጎ ተጽዕኖ ይፈጠር ይመስላል። ዝግጅቱን ለማገዝ ከተገኙት በጎ ፍቃደኛ ወጣቶች መካከል አንዷ የሜሪላንድ ዩኒቨርሲቲዋ የስነ ህይወት ትምህርት ምሩቅና የቅድመ ህክምና ተማሪዋ ኢትዮጵያውያንና ኤርትራውያን ተማሪዎች ማህበር የሰባይ ተግባራት ክፍል ኃላፊ ኤደን እስክንድር አንዷ ናት።
So our organization decides to support Wegane because we are very touched by their philanthropic
የኛ ተቋም ወገኔ ለማገዝ የወሰነው ኢትዮጵያ ውስጥ የሚገኙ በድህነት የተጎሳቆሉ ሰዎችን በሚረዳው በሰብአዊ ተልእኳቸው ልባችን በመነካቱ ነው። እኛም ድጋፍ ለማድረግና አባሎቻችንን በማሳተፍ በዚህ ሀገር ያለውን የኢትዮጵያውያን ማህበረሰብም ሆነ በሀገር ቤት የሚኖሩትን በስራችን ለመድረስ እንሻለን።
ያኤል ቢሻው በኮሌጅ ፓርክ የሚገኘው የሜሪላንድ ዩኒቨርሲቲ ኢትዮጵያውያንና ኤርትራውያን ተማሪዎች ማህበር አጋር ፕሬዚደንት ናት። የሥነ አእምሮ ምርምር ትምህርት ክፍል እንዲሁም የመንግሥትና ፖለቲካ ትምህርት ክፍሎች ተማሪ የሆነችው ያኤል ከወገኔ ተቋም ጋር መስራት ለማህበሩ አባላት መልካም ዕድሎችን እንደሚያስገኝም ትናገራለች።
Part of the Ethiopian and Eritrean Student Association at our university, we have a very, very big philanthropic.
በዩኒቨርሲቲያችን ለሚገኘው የኢትዮጵያውያንና ኤርትራውያን ተማሪዎች ማህበር ትልልቅ ሰብአዊ ተልእኮች እንቅስቃሴዎቻችን አካል ናቸው። በሀገር ቤት የሚኖሩ ቤተሰቦችን መርዳት እንሻለን። ወገኔን በመንመለከተበት ጊዜ ጠቅላላ ተልእኮው በድህነት ውስጥ ያሉና ተጨማሪ ድጋፍ የሚሹ ቤተሰቦችን መንከባከብ መሆኑን ተገንዝበናል። እኛም ከወገኔም ሆነ ከታላቁ የዲሲ ሜሪላንድና ቨርጂኒያ ቀጠና ጋር ለመተሳሰር አብሮ ለመስራት ድጋፍ የሚሹ ቤተሰቦችንም ለመርዳት ይህ መልካም እድል መሆኑን ተረድተናል።
ሁለቱም ወጣቶች በመሽቱ ባዩት የመተጋገዝ መንፈስ ውስጥ ወጣቱ ትውልድ ሊቀስመውና ሊበረታበት ይገባል ያሉትን አጋርተውኛል። በእነሱ እይታ ወጣቶች በጎ ዓለምን የመፍጠር አቅማቸውን ሊጠቀሙበት ይገባል።
Yeah, so I think the younger generation is very impactful as, you know,
ወጣቱ ትውልድ ተጽዕኖ ፈጣሪ መሆን ይችላል። በአሁኑ ጊዜ ማህበራዊ መገናኛ ከምን ጊዜውም በተሻለ ከህይወታችን ጋር ተዛማጅ ሆኗል። የቀደመው ትውልድም ወደ ተስስሩ እየመጣ ቢሆንም ወጣቶች ግን ከማህበራዊ መገናኛዎች ኃይል ጋር ስለተወለድን ድምጻችንን በመጠቀምና መልእክቶችን በማጉላት በጎ ተጽዕኖ የመፍጠርና ለውጥ የማምጣት አቅም አለን።
I think something really important about the youth is I think we have a very special
እኔ እንደማስበው ስለወጣቶች ማወቅ ያለብን አንደኛው ጠቃሚ ነገር መደማመጥ የምንችልበት በጣም ልዩ መንገድ ያለን መሆኑን ነው። ባለፉት ጥቂት አመታት የበዛ ለመግባባት ግጭትና የመቻቻል ጦት ተመልክተናል። በእኛ በወጣቶቹ ዘንድ ተመለከትኩት እጅግ ግሩም የሆነ ነገር እርስ በርሳችን መግባባት መደማመጥና በተለያዩ መንገዶች መደጋገፍ የምንችልበት አቅም እንዳለን ነው። ማህበራዊ መገናኛው መሰሉን መግባባት በማስቀጠልም ሆነ በማስተማር ብዙ አስተዋጽኦ ያደርጋል።
የድጋፍና ርብርቡ ምሽት ቀጥሏል። በድምጻዊትና ተወዛዋዥ ፋንትሽ በቀለ የሰለጠኑ ህፃናት ካሳዩት ድንቅ የውዝዋዜ ትርኢት በኋላ የቁም ነገሩ አፍታ ቀጥሏል። በዚህ ምሽት እርዳታ የሚሹ ቤተሰቦች ጉዳይ ብቻ ሳይሆን ከዚህ ቀደም በትውልደ ኢትዮጵያውያኑ ርብርብ ወደ ተሻለ ሁኔታ የተሸጋገሩ ቤተሰቦችና ግለሰቦች ምስክርነትም ተሰምተዋል። ምስክርነቶቹ በውጭ ሀገር የሚኖሩ ኢትዮጵያውያን ርብርብ የብዙዎችን ሕይወት ወደ በጎ የመቀየር አቅምን አስተዋሽ ይመስላል። የወገኔ የኢትዮጵያን ፋውንዴሽን ምክትል ፕሬዚደንት ቀለመወርቅ ኢማምም ይህንን ያጎላሉ።
የሚገርም የወገኔ የኢትዮጵያ ፋውንዴሽን አሰራር ኢትዮጵያውያንን እየረዱን ያሉት በዲያስፖራው ድጋፍ፣ በዲያስፖራው እምነት የእነሱን ትረስት አግኝተን በስራችንን አይተው ተማምነውበት እየተገኙ በሀሳብ፣ በጉልበት፣ በገንዘብ፣ በእውቀት፣ በሁሉ ነገር እየረዱን ነው እዚህ የደረስ ነው እና ብቻችንን አይደለም። ይሄ የምታየው ሰው በሙሉ ቮለንቲሮቹም፣ ተጋባዦቹም፣ ሁሉም በሚረዳን ነው በሰው ህይወት ላይ ለውጥ እያመጣን ያለ ነው እና የሚያስደስተው ምንድን ነው? ይሄ በትልቅ ግራንት ወይንም በሌላ ሀገር እርዳታ ሳይሆን ወገን ወገኑን እየረዳን ያለው እና ይሄ በጣም የሚያስደስትና የሚያኮራ ነው። ስለዚህ በወገን ነው እየተረዳን እየተመራን ያለ ነው።
ዋነኛ ትኩረቱን ለወጣቶች ትምህርት ነክ እገዛዎችን ማድረግ፣ መሰረታዊ የመጠለያ ስፍራዎችን እድል ማመቻቸትና በማህበራዊና ምጣኔ ሀብታዊ ጫናዎች ስር የሚገኙ ቤተሰቦችን ማገዝ ያደረገው ወገኔ የኢትዮጵያን ፋውንዴሽን የዛሬ 23 ዓመት በሰባት ጓደኛሞች የተመሰረተ ነው። በየዓመቱ ከሚያደርጋቸው መደበኛ እንቅስቃሴዎች በተጨማሪ ኢትዮጵያውያንን የሚፈትኑ ሰው ሰራሽና የተፈጥሮ ድንገተኛ አደጋዎች ሲከሰቱ ፈጥኖ ደራሽ ድጋፍን ማሰባሰብና ለወገን መድረስ ለዓመታት ከሚታወቅባቸው ተግባራት መካከል እንደሚጠቀሱ በዚህ ምሽት ተወስቷል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ባቱላ አሊ በሴቶች ላይ በማህበረሰቡ የተጣለውን እንቅፋት ችላ ብላ በኬንያ በሚገኘው ትልቁ ዳዳብ የፍልሰተኞች ካምፕ ውስጥ በሹፌርነት በማገልገል ላይ የምትገኝ ሴት ናት። የቪኦኤው አህመድ ሁሴን ከኬንያ የላከውን ዘገባ እንግዶ ወልዴ እንደሚከተለው አቀራብሮታል።
ባቱላ አሊ ጋሪሳ አውራጃ በሚገኘው ዳዳብ የፍልሰተኞች ካምፕ ስራዋን የምትጀምረው በማለዳ ነው። በሹፌርነት ላለፉት 22 ዓመታት አገልግላለች። ባቱላ አሊ በማንኛውም የሥራ ቀን በሆስፒታል የሚገኙ ነፍሰ ጥሮችን ስትረዳ ወይም በመኖሪያቸውና ሌሎችም አካባቢዎች የሚገኙና በተመጣጠነ ምግብ እጦት የተጎዱ ሕፃናትን ወይም ታዳጊዎችን ስትረዳ ትስተዋላለች። እርሷ እንደምትለው ኃላፊነቷ መኪና ከማሽከርከርም በላይ ነው።
ከሀገር ዴር ፍልሰተኞች መጠለያ ወደ ጋሪሳ አውራጃ ስነዳ ነርስ ይዤ ነው የምጓዘው። ምክንያቱም ነፍሰ ጡሯ የምትወልድ ከሆነ ጓንቴን አጥልቄ እረዳለሁ። የተወለደውን ሕፃን ይዤ አልጋውን አጸዳለታለሁ። ካረጋጋሁት በኋላ ወደ ሆስፒታል እነዳለሁ።
ባቱላ አሊ ላለፉት 4 ዓመታት ኢንተርናሽናል ሬስኪው ኮሚቴ ለተሰኘ የረድኤት ድርጅት ሰርታለች። በዚህ ስራውም በፍልሰተኛ ካምፑ የሚገኙ በሺህ የሚቆጠሩ ሰዎች ንረድታለች። ባቱላ አሊ እንደምትለው ሹፌርነት ለወንዶች ብቻ ነው የሚለውን እምነትና ሌሎችም ማህበረሰቡ ከደቀናቸው እንቅፋቶች ጋር ታግላለች። እነዚህ እንቅፋቶች ግን ይበልጥ እንድትበረታ እንዳደረጋት ትናገራለች።
በርካታ ተግዳሮቶች ገጥሞኛል። ሙስሊም ያልሆኑ መሐንዲሶችን አመላልስ ነበር። ሰዎች ያንገላቱኝና ይሰድቡኝ ነበር። ሴተኛ ዳሪ እያሉ ድንጋይ ይወረውሩብኝ ነበር። ግን ለእነርሱ አልተንበረከኩም። ስራዬን መስራት ቀጠልኩ።
ለባቱላ አሊ ትልቁ ፈተና የመጣው ከቤቷ ነበር። የተዳራ አጋሯ የሹፌርነት ስራዋን አያከብርም ነበር።
ስራውን እንድለቅ ይደበድቡኝና ይሰድቡኝ ነበር። ግን ይሻላልኩም። ወደ ስራ ባቀናው ቁጥር ሴተኛ ዳሪ እያሉ ይሰድቡኝ ነበር እስከምንፋታ ድረስ።
ያም ሆኖ እርሷ እንደምትለው በአምቡላንስ ሹፌርነት በመስራቷና የሰባት ልጆች እናት በመሆኗ ደስተኛ ነች።
በስራዬ በጣም ደስተኛ ነኝ። ልጆቼን አሳድጌበታለሁ። ከስራው በማገኘው ገቢ እነሱንም ሆነ ራሴን አስተምሬበታለሁ።
ባቱላ አሊ በዚህ አታቆምም። የወደፊት እቅዷ በነርስነት በመሰልጠን ሕይወት አድን የሆነውን ሙያዋን ማሻሻል ነው።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶው ሀብታሙ ስዩም፣ በቅንብሩ ደግሞ ብርሃን ኃይሉ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።